The Voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምን አመሻችሁ አድማጮቻችን። የማክሰኞ ጳጉሜ 3 ቀን 2007 ዓ.ም ዝግጅታችንን ይዘን ቀርበናል። የምሽቱ አስተናጋጆች አዳኝ ፍስሐዬና
ሄኖክ ሰማእግዜር ነን። በምሽቱ ዝግጅት ክሳቸው ያልተነሳላቸው የአምስቱ የዞን 9 የኢንተርኔት አምደኞች ብይን ለአራተኛ ጊዜ ለሌላ ቀጠሮ ተላለፈ።
ዳኛ አልተገኘም እየተባለ ጉዳዮች የሚቀጠሩባቸው አጋጣሚዎች እጅግ በርካታ ናቸው እና ፍርድ ቤቱ አስተዳደር አለ ወይ የሚል ጥያቄ እስኪያስነሳ ድረስ ሌሎች ችግሮች እንዳሉ ሆነው ማለት ነው። ይህን ጉዳይ በተለይ መንግስት ተከታትሎ አንድ አይነት እርምት የሚደረግበትን ሁኔታ መፍጠር ያለበት ይመስለኛል።
ከተከሳሽ ጠበቆች አንዱ አቶ አመሃ መኮንን ናቸው። ዝርዝሩ የዕለቱ አብይ ትንተና ርዕሳችን ይሆናል።
የደቡብ ሱዳን መንግስት በአዲስ አበባ የተፈረመውን የሰላም ስምምነት ለህዝብ ተወካዮች በዛሬው ዕለት ያቀርባል ተብሎ ይጠበቃል።
አንድ የሩዋንዳ ፓርላማ አባል ፕሬዚደንት ፖል ካጋሜ ለሶስተኛ የስልጣን ዘመን እንዲወዳደሩ የሚያስችለውን የህገ መንግስት ክለሳ ደገፉ። ሀገሪቱ እንደ አውሮፓ አቆጣጠር ከ1985ቱ የዘር ፍጅት ለማገገም ብዙ ይቀራታል ብለዋል። ዝርዝሩ ዘገባ ይኖረናል።
በሁለተኛው አጋማሽ ሐኪሞን ይጠይቁ እንዲሁም ንግድና ምጣኔ ሀብት ተካተዋል። እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማ።
የአውሮፓ ኮሚሽን ኃላፊ ዣን ክላድ ዣንከር ከመካከለኛው ምስራቅ የሚሰደዱትን በብዙ ሺህ የሚቆጠሩ ሰዎችን በሁለት ዓመታት ውስጥ በአብዛኞቹ የአውሮፓ ሀገሮች ለማስፈር የሚያስችል እቅድ እንዲወጣ ጥሪ አቅርበዋል። እያንዳንዳቸው ሀገሮች የተወሰነ ቁጥር ያላቸው ስደተኞችን እንዲቀበሉ ነው ጃንከር ጥሪ ያደረጉት። 160 ሺህ ከሚሆኑ ስደተኞች አብዛኞቹ በጀርመን፣ በፈረንሳይና በስፓኝ እንዲሰፍሩ፣ ከዚያም ፖላንድ፣ ኒዘርላንድስ፣ ሩሜኒያ፣ ቤልጅምና ስዊድን እንዲከፋፈሏቸው የሚያስችል እቅድ እንዲወጣ ነው የአውሮፓ ኮሚሽን ኃላፊ የጠየቁት። ጃንከር ሀሳቡን ነገ በአውሮፓ ፓርላማ ለማቅረብ አስበዋል። ይሁንና ስደተኞቹን በኮታ የማከፋፈሉን ጉዳይ ሃንግሪና አንዳንድ ሌሎች የአውሮፓ ሀገሮች አጥብቀው ይቃወሙታል። ከሶሪያና ከሌሎች በጦርነት የዳሸቁ ሀገሮች የተሰደዱ ሰዎች ከሃንግሪ ወደ ሌሎች ምዕራብ ሀገሮች ለመሄድ በቻሉበት በአሁኑ ወቅት ሌሎች በብዙ ሺዎች የሚቆጠሩ ስደተኞች በግሪስና በመሴዶኒያ ይገኛሉ። መቼ እንደሚነሱ የሚያውቁት ነገር የለም። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው 30 ሺህ የሚሆኑ ስደተኞች ግሪስ ገብተዋል። 7 ሺህ የሚሆኑት ሶሪያውያን ስደተኞች ደግሞ የዩጎዝላቪያ ክፍለ ሀገር ወደ ነበረችው መሴዶኒያ ገብተዋል። ጥገኝነት ለመጠየቅ ከመቻላቸው በፊት ማንነታቸው የሚጣራበትን ጊዜ እየጠበቁ ነው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት በሜዲትራኒያን ባህር በኩል ወደ አውሮፓ ለመግባት የሚሞክሩ ስደተኞች ብዛት በያዝነው ዓመት 400 ሺህ ሊደርስ ይችላል በማለት የአስቸኳይ ጊዜ እርዳታ እንደጠየቀ ሮይተርስ የዜና አገልግሎት ዘግቧል።
የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በካቶሊክ ቤተ ክርስቲያን የፍቺ ስርዓት ስር ነቀል ለውጥ እንደሚደረግ አስታውቋል። በዓለም ደረጃ ያሉት የካቶሊክ ቤተ ክርስቲያን ጳጳሳት የሚቀርቡት የፍቺ ጥያቄዎች ፈጣን ምላሽ እንዲያገኙ የማድረግ ስልጣን እንዲኖራቸውም አድርገዋል። ፍቺ በካቶሊክ ቤተ ክርስቲያን ከባድና በሀገረ ስብከቶች ዳኝነትም ረጅም ጊዜ የሚወስድ ሂደት ነው። በአዲሱ ሕግ መሰረት ግን አብዛኞቹ የፍቺ ማመልከቻዎች በ45 ቀናት ውስጥ እንዲጠናቀቁ እንደሚፈቅድ፣ የገንዘብ ክፍያም እንደማይጠይቅ የርዕሰ ሊቃነ ጳጳሳቱ አማካሪ አስረድተዋል። ርዕሰ ሊቃነ ጳጳሳቱ ትዳር በካቶሊካውያን እምነት ጽኑ መሆኑን ያረጋገጡ ቢሆንም ጳጳሳት የተፋቱ ጥንዶችን ከመርዳት እንዳይቆጠቡ ጥሪ አድርገዋል። የቤተ ክርስቲያኑ መሪ ያሳለፉት ውሳኔ ትዳርን በሚመለከት ከመካከለኛው 18ኛ ምዕተ ዓመት ወዲህ ያልታየ አይነት ትልቅ ለውጥ ሲሉ የፍቺ ጉዳይን የሚመለከት የቫቲካን ችሎት ዲን ለጋዜጠኞች ገልጸዋል።
የቱርክ ተዋጊ አይሮፕላኖች ዛሬ ማለዳ በቱርክ አማጽያን ላይ ከባድ የአየር ድብደባ አካሂደዋል። በሌላ በኩል ደግሞ በምስራቅ ቱርክ በሚኒባስ ላይ በደረሰው የቦምብ ጥቃት በርካታ ፖሊሶች ተገድለዋል። አናዱሊ የተባለው የመንግስት ዜና አገልግሎት በዘገበው መሰረት በሰሜን ምስራቅ ቱርክ ለስድስት ሰዓታት ያህል በተካሄደው የአየር ድብደባ 50 ተዋጊ ጄቶች ተሳትፈውበታል። ከ35 እስከ 40 የሚሆኑ አሸባሪዎች ተገድለዋል ይላል የዜናው አገልግሎት። ፒኬኬ በሚል የእንግሊዝኛ ጽሮት የሚታወቀው የኩርዲስታን ሰራተኞች ፓርቲ በህገወጥነት ተፈርጇል። የኩርዲስታን ሰራተኞች ፓርቲ አማጽያን ኢግዲር በተባለው የምስራቅ ቱርክ ክፍለ ሀገር ላይ በቀበሩት ፈንጂ ፖሊሶችን ያሳፈረ አውቶቡስ ከተመታ በኋላ በትንሹ 14 ፖሊሶች ተገድለዋል። የቱርክ ወታደሮችን ያሳፈረ ካሚዮን አማጽያኑ መንገድ ላይ በቀበሩት ፈንጂ ተመቶ 16 ወታደሮች ከተገደሉ በኋላ የአየር ድብደባው ሲካሄድባቸው ለሁለተኛ ጊዜ ነው። ቱርክ ሐምሌ ወር ላይ አዲስ ጸረ ሽብር ዘመቻ ያለችውን ጥቃት ከጀመረች ወዲህ በደቡባዊ ምስራቅ ቱርክና በሰሜን ኢራቅ ላይ ድርጅቱን ኢላማ በማድረግ የአየር ድብደባዎች ስታካሄድ ቆይታለች።
በብሪታንያ ጥቅሞች ላይ የሽብር ጥቃትን ሊያቆም የሚችል ከሆነ የሀገሪቱ ወታደራዊ ኃይል ሶሪያ ውስጥ ባሉት አማጽያን ላይ ተጨማሪ የአየር ድብደባ ስለማካሄዱ ጉዳይ እንደሚያስብበት የብሪታንያ የመከላከያ ሚኒስቴር ገልጿል። ማይክል ፌለን ለቢቢሲ ሬዲዮ ማለትም ለብሪታንያ የሬዲዮ ስርጭት ይህንን ያሉት ጠቅላይ ሚኒስትር ዴቪድ ካምሩን በብሪታንያ ሮያል አየር ኃይል ባለፈው ሰኔ በተካሄደ የድሮን ማለትም የሰው አልባ ተዋጊ አውሮፕላን ጥቃት 3 እስላማዊ አማጽያንን እንደገደለ ካስታወቁ በኋላ ነው። ከተገደሉት መካከል 2 የብሪታንያ ዜጎች እንደሚገኙባቸው ጨምረውም ተናግረዋል። የብሪታንያ ኃይሎች እንደዚህ አይነት ጥቃት ሲያካሄዱ ይህ ለመጀመሪያ ጊዜ መሆኑ ነው። ብሪታንያ የሽብር ሴራን ለማክሸፍ ስትል እንደገና ጥቃት ለማካሄድ ወደ ኋላ እንደማትልም መከላከያው ሚኒስትር ዛሬ አስገንዝበዋል። የድሮኑ ጥቃት ጥቅስ ራስን ለመከላከል የተወሰደ እርምጃ ነው ሲሉም ጠቅላይ ሚኒስትር ካሜሩን ተናግረዋል። የተገደሉት ግለሰቦች በብሪታንያ ላይ ጥቃት ለማካሄድ ሲያቅዱና ሲያስተባብሩ እንደነበር የሚያሳይ ተጨባጭ መረጃም አለ ብለዋል። በ500ና በ600 የሚገመቱ የብሪታንያ ዜጎች እስላማዊ መንግስት ነኝ ከሚለው ቡድን ጎን ሆነው ለመዋጋት እንደሄዱ ይታወቃል።
በዩናይትድ ስቴትስ የህግ መወሰኛ ምክር ቤት ያሉት ዲሞክራቶች ከኢራን ጋር የተደረገውን የኒውክሌር ስምምነት ሊቃወም የሚችል የውሳኔ ሐሳብን ለማገድ የሚያስችል በቂ ድምፅ ለማሰባሰብ ችለዋል። ዩናይትድ ስቴትስና 5 ሌሎች የዓለም ሀያላን ሀገሮች ባለፈው ወር ከኢራን ጋር የኒውክሌር ስምምነት መፈረማቸው ይታወቃል። በስምምነቱ መሰረት የኢራን የኒውክሌር ፕሮግራም ይገደባል። በምላሹ ኢኮኖሚዋን የጎዱት ማዕቀቦች ይቀሉላታል። በዩናይትድ ስቴትስ የህግ መምሪያ ምክር ቤት ሪፑብሊካውያን ስለሚበዙ ስምምነቱን የሚቃወም ውሳኔ ያሳልፋሉ ተብሎ ይጠበቃል። ነገር ግን የህግ መወሰኛው ምክር ቤት ድጋፍ ካላገኘ ዋጋ አይኖረውም።
የቀድሞ የአይቮሪ ኮስት ፕሬዚዳንት ሎሆን ባግቦ በጊዜያዊ መልክ እስር እንዲፈቱ ያቀረቡት ጥያቄ ኔዘርላንድስ ያለው የይግባኝ ፍርድ ቤት አልተቀበለውም። የዓለም አቀፍ የወንጀል ችሎት በስብዕና ላይ ወንጀል ፈጽመዋል በሚል ክስ እንደ አውሮፓውያን ዘመን አቆጣጠር በመጪው ህዳር 10 ቀን ለፍርድ ያቀርባቸዋል። ባግቦ ጤናቸው ታውኳል ይላል ጠበቃቸው። ባግቦ ከአራት ዓመታት በፊት በምርጫ ተሸንፈው ውጤቱን አልቀበል በማለታቸው በተነሳው ግጭት ከ3000 በላይ የሚሆኑ ሰዎች አልቀዋል። የአይቮሪ ኮስት መንግስት የባግቦ ባለቤትንም ለተመሳሳይ ክስ በችሎቱ እንዲያቀርባቸው የዓለም አቀፍ የወንጀል ችሎት ጠይቋል። አይቮሪ ኮስት ግን ጥያቄውን አልተቀበለችም። ሲሞን ባግቦ በሀገራቸው የ20 ዓመታት እስራት ተፈርዶባቸው ታስረዋል።
በመጨረሻም ሰሜንና ደቡብ ኮሪያ ጦርነት ከተካሄደበት ጊዜ አንስቶ ለ60 ዓመታት ያህል ተለያይተው የቆዩትን ቤተሰቦች የማገናኘቱን ተግባር ለመቀጠል ተስማምተዋል። በሁለቱ ሀገሮች ተነጣጥለው የቀሩት ቤተሰቦች እንደ አውሮፓ አቆጣጠር ከጥቅምት 20 እስከ 26 ቀናት ባለው ጊዜ ውስጥ ሞንት ኩምጋንግ በተባለው የሰሜን ኮሪያ መዝናኛ ቦታ ላይ እንደሚገናኙ የደቡብ ኮሪያ የውህደት ሚኒስቴር ዛሬ አስታውቋል። የሰሜን ኮሪያ የመንግስት ሚዲያም ፖንጁምጆም በተባለው ከተኩስ ነጻ በሆነው መንደር ትላንት ተጀምሮ ባደረው ንግግር ስምምነት ላይ እንደተደረሰ አረጋግጧል። ከእያንዳንዷ ሀገር 100 የሚሆኑ ሰዎች ከቤተሰቦቻቸው ጋር የመገናኘት ዕድል ያገኛሉ። ካለፈው ዓመት የካቲት ወር አንስቶ የቤተሰቦች ግንኙነት ሳይካሄድ ቆይቷል። በሰሜን ኮሪያ ካሉት ቤተሰቦቻቸው ጋር ለመገናኘት ማመልከቻ ያስገቡት ደቡብ ኮሪያውያን 66,000 ቢሆኑም በየጊዜው የሚመረጡት በጥቂት መቶዎች የሚቆጠሩት ብቻ ናቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው። የምናስተናግዳችሁ ሄኖክ ሰማግዜርና
አዳነች ፍስሐየንን እስከ አራት ሰዓት አብረናችሁ እናመሻለን። በምሽቱ ዝግጅት ለትናንትና ያዘናቸውን ዜና ለዛሬ ያዘናቸውን ዜናዎች ባጭሩ እናስተዋውቃለን።
ክሳቸው ያልተነሳላቸው የአምስቱ የዞን 9 የኢንተርኔት አምደኞች ብይን ለአራተኛ ጊዜ ለሌላ ቀጠሮ ተላለፈ።
የደቡብ ሱዳን መንግስት በአዲስ አበባ የተፈረመውን የሰላም ስምምነት ለሕዝብ ተወካዮች በዛሬው ዕለት ያቀርባል ተብሎ ይጠበቃል።
አንድ የሩዋንዳ የፓርላማ አባል ፕሬዚዳንት ፖል ካጋሜ ለሶስተኛ የስልጣን ዘመን እንዲወዳደሩ የሚያስችለውን የሕገ መንግስት ክለሳ ደገፉ። ዝርዝር ዘገባ ይኖረናል።
በሁለተኛው አጋማሽ በንግድና ምጣኔ ሀብት ዝግጅት አንድ ጥያቄ እናነሳለን። በኢትዮጵያ ኢንዱስትሪ ዘርፍ የግሉ ዘርፍ ተሳትፎ ለምን አነሰ?
ማስጋ የሚለውን በጣም በደንብ መርምረን የበለጠ ሊሳብ ወደ ኢንዱስትሪ ሊሳብ የሚችልበትን ሁኔታ ማመቻቸት ያለብን ይመስለኛል።
በአዲስ አበባ የምጣኔ ሀብት አማካሪው ዶክተር ደምስ ጫን ያለው ናቸው ማብራሪያውን የሚሰጡን። አሁን የዕለቱ አብይ ርዕስ ክሳቸው ያልተነሳላቸው የአምስቱ የኢንተርኔት አምደኞች ብይን ለአራተኛ ጊዜ ለሌላ ቀጠሮ ተላለፈ። ብይኑ ሳይሰማ የቀረው ዳኞች ተሟልተው ባለመገኘታቸው እንደሆነም ታውቋል። የተከሳሽ ጠበቆችና ተከሳሾች በደረሰባቸው መጉላላት መከፋታቸውን ተናግረዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።
በሽብር ወንጀል ተጠርጥረው ታስረው ከነበሩት 10 የኢንተርኔት አምደኞችና ጋዜጠኞች መካከል ከሁለት ወራት በፊት መንግሥት የአምስቱን ተጠርጣሪዎች ክስ ካነሳ ወዲህ ብይን ይሰጠናል ብለው ሲጠብቁ የነበሩት አራቱ ተጠርጣሪዎች ትናንትም ምንም አይነት ብይን ሳይሰሙ ወደ ወህኒ ቤት መመለሳቸው ተሰማ። በሽብር ወንጀል ተጠርጥረው በወህኒ ቤት የሚገኙት የኢንተርኔት አምደኞቹ በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃኔና አቤል ዋበላ ትናንት ረፋዱ ላይ ፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተገኝተው የነበሩ ቢሆንም የጠበቁትን ብይን አልሰሙም። ከተከሳሽ ጠበቆች አንዱ አቶ አምሃ መኮንን ለቪኦኤ እንደገለጹት በዚህ ዕለት በተለይ ቀደም ሲል በዋለው ችሎት ረዘም ያለ ቀጠሮ ተሰጥቶ ስለነበረ አንድ አይነት ብይን ለመስማት ተከሳሾች፣ ቤተሰቦቻቸውና ጠበቆቻቸውም ተስፋ አድርገው ነበረ። ይሁንና ጠበቆቹና ተከሳሾቹ ወደ ዳኞች ጽፈት ቤት ስንጠራ አንዳች ያልጠበቅነው ነገር እንደሚያጋጥመን ጠርጥረናል ያሉት አቶ አምሃ ጽፈት ቤት ተገኝተው የነበሩት ከሦስቱ ዳኞች አንዱ ዳኞች ባለመሟላታቸው ብይኑን ዛሬም ሊያሰሙ እንደማይችሉ ገልጸው ሌላ ቀጠሮ ለመስጠት እንደሚገደዱ እንዳሳወቋቸው ተናግረዋል። ቀጥለውም ጠበቆቹ ያመለከቱትንም ገልጸዋል።
በእኛ በኩል ይሄ በጣም በጣም ከባድና ልንቀበለው የማንችል ነበረ። ስለዚህ በእኛ በኩል እንግዲህ ያልነው አንደኛ ይሄ ተቀባይነት ያለው ምክንያት ሊሆን አይችልም። ደንበኞቻችን በእስር ቤት ነው ያሉት። ጉዳዩ ላይም ብይን ለመስጠት ለአራተኛ ተደጋጋሚ ጊዜ ነው ቀጠሮ እየተሰጠ ያለው እና በእኛ በኩል ያልነው እንደው እንደ ባለሙያ የተወሰነ ነገር ልንረዳ ብንችል ተከሳሾችንም ሆነ የተከሳሾችን ቤተሰቦች ወይም በዚህ ጉዳይ ላይ ኢንተረስት አለን የሚል ማናቸውን የትኛውንም ወገን በሚያሳምን ሁኔታ ስለ ዛሬው ቀጠሮ መስተጓጎል መተላለፍ ለመንገር እንደማንችልና ምናልባት በዳኛ ለመሟላት ጉዳይ ላይ እኛ እንደ ባለሙያ ከአስተዳደር ጋር ተነጋግረን ልንፈታው ወይ ልናረገው የምንችለው አስተዋጽኦ እንዳለ ብለን ጠይቀናል። እንግዲህ ዳኛው ይሄ መብታችሁ ነው፣ ወደ አስተዳደር ሄዳችሁ አቤት ማለት ትችላላችሁ። በእኔ በኩል ያው እኔ ዳኛ የመመደብ ስልጣን የለኝም። እኔ ግን ያው ተገኝቻለሁ።
በዚህ የፍትህ ስራ መጓደልና መስተጓጎል ቅር የተሰኙ ጠበቆቹ ወይንም ተከሳሾቹ ብቻ እንዳልሆኑም አቶ አምሃ መኮንን ይናገራሉ።
እንግዲህ ተከሳሾቹ መካከል እንደዚሁ ናትናኤል ፈለቀ በተለይ እጅግ በመማረርና በተጎዳ ስሜት አንደኛውም በግልጽ ክሱን ተከላከሉ ብንባልና ወደ ቀሪው ስራ ብንገባ ይሻላል፣ እዚህ በመመላለስ እና ቤተሰቦቻችንን በመንገላታት ከሚገባው በላይ ተጎድተናል በሚል በማማረር ነው የተናገሩት። ለዚህ እንግዲህ በዕለቱ ችሎት የነበሩትም ዳኛ እንደሚረዱና ተከሳሾቹ የሚሰማቸው ስሜትም እሳቸውንም እንደሚሰማና እንደውም በራሳቸው ቋንቋ የገለጹልን ዛሬ ምንም ብይን ሳይሰጥ ተከሳሾችን ፊት ለማየትም እንኳን አይፈልጉ እንደነበረ ግን ከእሳቸው አቅም በላይ እንደሆነ ነው የገለጹልን።
ከዚህ በኋላም በዕለቱ የተገኙት የችሎቱ ዳኛ ብይኑን ለማሰማት ለመስከረም 27 ቀን 2008 ዓ.ም የተለዋጅ ቀጠሮ ትዕዛዝ ሰጥተዋል። ይሁንና ተከሳሾች እና ጠበቆች ይህን ተለዋጭ ቀጠሮ ተቀብለው ከጽፈት ቤቱ በወጡ በጥቂት ደቂቃዎች ውስጥ እንደገና ወደ ጽፈት ቤት ተጠርተው የፍርድ ቤቱ አስተዳደር ምናልባት ችሎቱ እንዲሟላ የሚያደርግ ከሆነ ከተያዘው ቀጠሮ በፊት በማናቸውም ጊዜ ለማረሚያ ቤቱ ትዕዛዝ ደርሶ ተከሳሾቹ እንዲቀርቡ ተደርጎ ብይኑ እንደሚነገር በጽፈት ቤቱ ተገኝተው የነበሩት ዳኛ እንደገለጹላቸውም አቶ አምሃ ገልጸዋል። በኢትዮጵያ በስራ ላይ ያለው ህገ መንግስት ተከሳሾች የተፋጠነ ፍትህ የማግኘት መብት እንዳላቸው የደነገገ መሆኑን ያስታወሱት አቶ አማ ይህ መብት በስራ ላይ እንዲውል ደግሞ በተለይ በወንጀል ጉዳይ ላይ ከሳሽ፣ ተከሳሽና ፍርድ ቤት ከፍተኛ ሚና እንዳላቸው ያስረዳሉ።
በአሰራር እንደምታየውም ሶስቱም አካላት አንዳንድ ጊዜ ለፍትህ መጓተት የየራሳቸውን ድርሻ ሲወጡ ይታያል። አሁን ግን በተለይ ይህን መብት የማስከበር ትልቅ ኃላፊነት ያለበት ፍርድ ቤት ራሱ ነው። ነገር ግን ፍርድ ቤቶች ራሳቸው ይሄ የተከሳሾች መብት የማይከበርበትን ሁኔታ በመፍጠር በኩል የጎላ ድርሻውን እያበረከቱ ነው ያሉት። አንደኛው በተደጋጋሚ ለጉዳዮች መጓተት ዳኛ አልተሟላም። በተለይ በሶስት ችሎት እንደዚህ እንደኛ ጉዳይ በሶስት ዳኛ በሚያስችልበት ጉዳይ ዳኛ አልተሟላም ወይም ዳኛ አልተገኘም በሚል ሰውን የሚያክል ፍጡር በሕጉ ምክንያት ዋስትና ተከልክሎ እስር ቤት መኖሩ እየታወቀ ዳኛ አልተሟላም ተብሎ የሚቀጠርበት ሁኔታ እየተለመደና ወደ ሕግ ደረጃም የደረሰበት ደረጃ ነው።
ጉዳዩ በቀጥታ የፍርድ ቤት አስተዳደርን የሚመለከት እንደሆነ የሚያብራሩት አቶ አምሃ እንደ ማንኛውም ዘርፍ መስሪያ ቤት የፍርድ ቤት አስተዳደርም የመስሪያ ቤቱ የየዕለት ስራ አለመስተጓጎሉን የማረጋገጥ ኃላፊነት አለበት ይላሉ። ዳኛ የለም በሚል ምክንያት እየደረሰ ነው የሚሉትንም ችግር በፍትህ ስራ ላይ ያስከተለውን ተጽዕኖ አመላክተው መፍትሄ እንደሚያሻው ይጠቁማሉ።
ዳኛ አልተገኘም እየተባለ ጉዳዮች የሚቀጠሩባቸው አጋጣሚዎች እጅግ በርካታ ናቸው እና ፍርድ ቤቱ አስተዳደር አለ ወይ የሚል ጥያቄ እስኪያስነሳ ድረስ ሌሎች ችግሮች እንዳሉ ሆነው ማለት ነው። በዚህ በኩል ያለው ችግር ግን በጣም ከፍቶ ነው ያለው። ትላንትም ያጋጠመንና ተከሳሾችንም እኛም እንደ ባለሙያ የተከሳሾች ቤተሰቦችንም እጅግ ነው ያበሳቸው እና ያስቆጨው ጉዳይ ከረጅም ጊዜ ቀጠሮ በኋላ ዳኛ ለዛ መደበኛ ቀጠሮ ነው። በነገራችን ላይ እኛ የተቀጠርነው መደበኛ ቀጠሮ ነው፣ በተረኛ ችሎት አይደለም ጉዳያችን ሊታይ የነበረው። ያው ጉዳዩን ሲመረምር የነበረው 19ኛ ችሎት ነው ቀጠሮ የሰጠው። ስለዚህ በፍጹም ይሄ ያልተጠበቀ ነገር ነበርና እንዳልኩት ይህን ጉዳይ በተለይ መንግስት ተከታትሎ አንድ አይነት እርምት የሚደረግበትን ሁኔታ መፍጠር ያለበት ይመስለኛል።
ከዓመት በፊት አቃቢ ሕግ በሽብር ድርጊት ጠርጥሬያቸዋለሁ ብሎ ክስ ከመሠረተባቸው 10 የኢንተርኔት አምለኞችና ጋዜጠኞች መካከል ከሁለት ወር በፊት የ3ቱን ጋዜጠኞችና 2 አምለኞች ክስ በፍትህ ሚኒስቴር ትእዛዝ እንዲቋረጥላቸው ተደርጎ ከእስር ተፈተዋል። 4ቱ ዛሬም በእስር ቤት ሆነው ቀጣዩን የፍርድ ሂደት ሲጠባበቁ፣ አንደኛዋ ተከሳሽ ሶሪያና ሸመልስ በሌለችበት የተከሰሰች መሆኗ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ደቡብ ሱዳን መንግሥት በቅርቡ በመንግሥቱና በቀድሞ ምክትል ፕሬዚደንት ሪያክ ማቻር በሚመሩት አማጽያን መካከል የተፈረመውን የሰላም ስምምነት በዛሬው ዕለት ለምክር ቤቱ ለማቅረብ የያዘውን ዕቅድ በተመለከተ የአሜሪካ ድምፅ ዘጋቢ ጄምስ ባቲ ዘገባ አጠናቅሯል። አንድ የመንግስቱ ባለስልጣን ትላንት ማታ የሰጡትን ቃል የጠቀሰ ዘገባ ነው። ሆኖም ከጁባ ፓርላማ የውሉ ሰነድ እንደተባለው ዛሬ እንደደረሰው የሚያረጋግጥ መረጃ የለም። ቆንጅታዬ ታቀርበዋለች።
ምክር ቤቱ የስምምነቱ ሰነድ እንደደረሰው ይዘቱን አጥንተው ተግባራዊ የሚሆንበትን የመጨረሻውን የውሳኔ ሀሳብ የሚያሰናዱ ኮሚቴዎች እንደሚያቋቁም የማስታወቂያ ሚኒስትሩ ማይክል ማክዌ አስረድተዋል። ከአማጽያኑ በኩል ደግሞ ውሉን በዛሬው ዕለት እንደሚያጸድቁ ቀደም ብለው ማስታወቃቸው የሚታወስ ነው። የማስታወቂያ ሚኒስትሩ ማክዌ ትናንት ሰኞ ለቪኦኤ በሰጡት ቃል ከመንግስቱ በኩል ውሉን የማጽደቁ እርምጃ ቢጓተት በጉዳዩ ተጠያቂ መሆን ያለበት ኢጋድ የምስራቅ አፍሪካ ሀገሮች ክልላዊ የልማት ባለስልጣን ነው ብለዋል። እንዴት ቢባል ፕሬዝደንት ሳልቫ ኪር ባለፈው እንደ አውሮፓውያን አቆጣጠር ነሐሴ 26 ቀን ውሉን ከፈረሙ በኋላ ኢጋድ የተቀሩትን የሰነዱን ገጾች ፕሬዝደንቱ የፊርማ ምልክታቸውን እንዲያደርጉ እድል ሳይሰጥ ሰብስቦ ወስዷልና ብለዋል። አያይዘውም ዛሬ ስምምነቱን ለብሔራዊ ምክር ቤቱ እናቀርባለን፣ ከዚያ ምክር ቤቱ አጥኚ ኮሚቴዎች አቋቁመው ተግባራዊ የሚሆንበትን ውሳኔ ይሰጣል ብለዋል። መንግስት በጥቂት ቀናት ውስጥ ውሉን ያጸድቃል ሲሉም አክለዋል። ኢጋድ ወስዶ ድረገጹ ላይ ያወጣው የውሉ ሰነድ የመጨረሻዎቹ ገጾች ላይ የፕሬዝደንቱ ፊርማ እንደሌለ መንግስታችን እንዳወቀ የውሉ ሰነድ በጠቅላላ ተመልሶልን የፊርማ ምልክታቸውን እንዲያኖሩበት ኢጋድን ጠይቀናል ነው ያሉት ሚኒስትሩ። ጨምረውም ኢጋድ ባለፈው ቅዳሜ አዲስ አበባ ውስጥ ሊከፈት ታቅዶ የነበረውን የደቡብ ሱዳን የሽግግር የደህንነት አደረጃጀት ስብሰባ በድንገት ሰርዟል ሲሉም ወንጅለዋል። መንግስታችን ኢጋድ ትኬት ይልካል በሚል ሐሳብ በስብሰባው የሚካፈሉ ተወካዮችን የስም ዝርዝር ባለፈው ረቡዕ ለኢጋድ አስተላልፎ ነበር ብለዋል። ተወካዮቻችን አርብ ዕለት ለመጓዝ ዝግጁ ሆነው ሲጠብቁ ነበር ያሉት የማስታወቂያ ሚኒስትሩ የዚያኑ ዕለት ኢጋድ የተሳታፊዎች ስም ዝርዝር በመዘግየቱና ሌሎች የሎጂስቲክስ ችግሮች ስለተፈጠሩ ስብሰባው ተሰርዟል የሚል መልእክት መላኩ አስገርሞናል ብለዋል።
ከምሽቱ 3 ሰዓት ከ20 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከ1985ቱ ህዝባዊ ፍጅት በኋላ ሩዋንዳን የጤናማ ማህበረሰብ አገር ለማድረግ ያለው ሂደት ጥቅስ ጥንቃቄ የተሞላበትና ዋጋ አስከፋይ ነው ሲሉ አንድ የሀገሪቱ ምክር ቤት አባል ተናገሩ። በዚያን ወቅትም ፕሬዚዳንቱ ፖል ካጋሜ የሁሉ ነገር ዋና ኃላፊ እንደነበሩም እኒሁ የምክር ቤት ኃላፊ ገልጸዋል። አዲሱ አበበ ዝርዝሩን ይዟል።
የምክር ቤት አባሏ ጁሊያን ካቴንግዋ ለአሜሪካ ድምፅ ራዲዮ በሰጡት ቃል ፕሬዚዳንት ካጋሜ ለሶስተኛ ጊዜ መመረጥ ይችሉ ዘንድ የሕገ መንግሥቱ አንቀጽ 101 ሊሰረዝና ውድቅ ሊሆን እንደሚገባው ሕዝቡ ለምክር ቤቱ አቤቱታ ማቅረቡን ገልጠዋል። በዚህ ወቅት ሌላ አዲስ መሪ ተቀምጦ የመለማመጃ ጊዜ እንዲሆን እንደማይፈልግ ነው ሕዝቡ በአቤቱታው ላይ የጠቀሰው። የምክር ቤት አባሏ ካቴንግዋ በዚሁ ንግግራቸው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ለሰጠው ትችት መልሰዋል። የሩዋንዳው ምክር ቤት አርብ ዕለት የፕሬዝዳንቱን የጊዜ ገደብ በመሻር ካጋሜ እንደ አውሮፓ አቆጣጠር በ2017 መመረጥ እንዲችሉ የሚደነግግ የሕግ መንግሥት ማሻሻያ ኮሚሽን እንዲቋቋም በመወሰኑ ነበር ዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የተቸው። የማንኛውም አገር ምክር ቤት እንዲያገለግለው የሰየመውን ሕዝብ ፍላጎት ማርካት እንዳለበት ዩናይትድ ስቴትስ እንደምታምን የውጭ ጉዳይ ሚኒስቴሩ ቃል አቀባይ ጆን ኪርቢ አመልክተው፣ ስልጣን ላይ ያሉ ኃይሎች ግን ለፖለቲካና ለግል ጥቅማቸው በማሰብ ሕገ መንግሥቱን እንዳሻቸው መቀያየር ትክክል አለመሆኑን ገልጠዋል። አንድ መሪ ስልጣን ላይ ለመቆየት ሲል ብቻ ድንገት ብድግ ብሎ ሕጎችን ከቀየረ አገሪቱን ለአደጋና ለአለመረጋጋት መዳረግ ይሆናል የሚሉት ኪርቢ፣ ይህንን ደግሞ በቡሩንዲም ያየነው ሐቅ ነው ሲሉም ማጠናከሪያ ሐሳባቸውን አክለዋል። የምክር ቤት አባሏ ካቴንግዋ ግን ምክር ቤታችን እኮ ከ3.6 ሚሊዮን ሕዝብ በላይ የሆነውን ድምፅ ሰጪ የሩዋንዳ ሕዝብ መብት ነው እያከበረ ያለው ይሉና ይህም የካጋሜን ድጋሜ መመረጥ የሚገድበው አንቀጽ 101 እንዲሰረዝ ባሰባሰቡትና ለፓርላማ ባቀረቡት ፔቲሽን ማለትም የአቤቱታ ማመልከቻ ላይ በግልጥ አስቀምጠዋል ብለዋል። የምክር ቤት ተወካዩዋ ካቴንግዋ ከዚህም ሌላ ይህ አንቀጽ እንዲሻር ጥያቄ ያቀረቡት ፕሬዚዳንት ካጋሜ ሳይሆኑ ሕዝቡ ነው ብለው ሩዋንዳን መልሶ ለመገንባትና ወደ ቀደመ ስፍራዋ ለመመለስ ካጋሜ አማራጭ የሌላቸው መሪ ሲሆኑ የሚያገለግሉትም በገቡት ቃል ኪዳን መሠረት ነው ሲሉ ተናግረዋል። ምክር ቤቱ ባደረገው አገር አቀፍ ሕዝባዊ ውይይት እጅግ በርካታ አስተያየት እንዳሰባሰበም ካቴንግዋ አመልክተው ምክር ቤቱና የሩዋንዳ ሕዝብ ሕገ መንግሥቱ ላይ የተደነገገውን በሥራ ለመተርጎም ትክክለኛውን ሂደት የተከተሉ መሆናቸውንም ጠቁመዋል። ሩዋንዳን ወደ ሰላማዊና ጤናማ ማኅበረሰብ ለመመለስ ያስከፈለው ዋጋ ከባድ እንደነበር ያስታወሱት ካቴንግዋ በአሁኑ ወቅት ግን ዜጎች ያን ሁኔታ ለመድገምና ለሌላ አደጋ ለመጋለጥ አይፈልጉም ብለዋል። ከዚህ ቀደምም ፕሬዚዳንቶች ነበሩን። አመራር መስጠት ምንና እንደምን እንደሆነም እናውቃለን። መልካም እንዲሁም ብልሹ አስተዳደር ይላሉ ካቴንግዋ። እና በፕሬዚዳንት ካጋሜ አመራር ጥሩ አስተዳደር ምን እንደሆነ ተመልክተናል። ፕሬዚዳንት ካጋሜ አገራችንን ለመምራት በሚያስችል ጥሩ የዕድሜ ክልል ላይ ናቸው አሁን ያሉት። ስለዚህ ወዳለፈው መጥፎ ሁኔታ እንደማንመለስ እስከምናረጋግጥ ድረስ እንዲመሩን እንፈልጋለን። እድሉንም ልንሰጣቸው ይገባል ብለዋል ካቴንጓ። ሲያጠቃልሉም አንድ መታወቅ ያለበት እውነት ፕሬዝዳንት ካጋሚ አይደሉም ህገ መንግስቱ እንዲለወጥ ለፓርላማ አቤት የሚሉት። ህዝቡ ይህን እንዲያደርጉም አይፈልግም። ህዝቡ ራሱ ነው እንዲመሩት በፕሬዝዳንትነታቸው እንዲቀጥሉ የፈለገው በማለት ተናግረዋል የምክር ቤት አባሏ ካቴንጓ።
የምታደምጡት የአሜሪካ ድምጽ ሬዲዮ ጣቢያን ነው። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማለን።
ሄሎ ቪዎች፣ እባካችሁ ይችን ቀጠም ያለች የኔን ጥያቄ ዘግይታ ብትመጣም ካከማቻችሁ ጥያቄ ውስጥ ከቻላችሁ ቀላቅላችሁ ለዶክተር ቴድሮስ ጠይቁልኝ። ዘግይታ ግን ስለመጣች በጣም ይቅርታ ጠይቃለሁ። ለዶክተር ቴድሮስ እኔ የምጠይቀው ጥያቄ በህግ የበላይነትና ሁሉም ሰው በህግ ፊት እኩል ነው በሚለው ህግ እርስዎም ሆነ የእርስዎ መንግስት ያምናል ወይ? ይህንን ያልኩበት ምክንያት ባለፈው ግንቦት ሰባት ምርጫን ተከትሎ ሁሉም ሰው እንደሚያውቀው በተለይ እኔ የምኖርበት ጉለሌ ክፍለ ከተማ ላይ የ12 ዓመት ወንድሜ በሰዓቱ እኔ የ17 ዓመት ልጅ ነበርኩኝ። በቀድሞ ጠቅላይ ሚኒስትር አቶ መለስ ቀጥተኛ ትእዛዝ ወንድሜ በአጋዚ ጦር በሁለት ጥይት ተመቶ ተገሎብኛል። ከዚህም በኋላ ሁሉም ሰው እንደሚያውቀው አጣሪ ኮሚሽን ተቋቁሞ የአጣሪ ኮሚሽን ውጤትም ህዝቡ የሚያውቀው ነው። በህይወትም አሉ የአጣሪ ኮሚሽኖቹ፣ እዚህም አሜሪካም ተሰደው የሚኖሩ አሉ። ነገር ግን ጠቅላይ ሚኒስትሩ በእኔ ወንድም ሞት ሆነ በሌላውም ሰው ሞት አንድም ቀን በህግ ፊት ቀርቦ ሲጠየቁ አልታየም እና ሁሉም ሰው በህግ ፊት እኩል ነው የሚለውን አይጻረርም ወይ? ለዶክተር ቴድሮስ አድሃኖም ነው። ሄሎ ቪች፣ ለዶክተር ቴድሮስ አድሃኖም የምጠይቀው ጥያቄ ነው። ጥያቄው ዘግይቶ ስለመጣ ነው። ከቻላችሁ ከምጠይቁት ጥያቄ ጋር ቀላቅላችሁ ጠይቁልኝ፣ አለበለዚያ በቃ ዝም ብላችሁ አየር ላይ አውሉልኝ። እና ኢህአዴግ ሁል ጊዜ ራሱን 24 ዓመት ወደኋላ ሄዶ ከደርግ ስርዓት ጋር ያነጻጽራል። እርስዎ ዶክተር ቴድሮስ 24 ዓመት ዓለም ብዙ ነገር ተቀይሮ ሳለ ከደርግ ጋር ይህን ስርዓት ማነጻጽር ተገቢ ነው ወይ ይላሉ? ለማንኛውም አመሰግናለሁ ቪዎች ባይ።
ጤና ይስጥልን፣ ምናችሁ? ደህና ናችሁ? የምደውለው ከዚህ ከአሜሪካ ነው። ፕሮግራማችሁ በጣም ደስ የሚል ስለሆነ በዛሬ ሁለት ጽዮን ግርማና ዶክተር ዳኝነቸው ያደረጉትን ኢንተርቪው ሰምቼ ነው የምደውለው። በጣም እናመሰግናለን። በጣም ገንቢ ኢንተርቪው ነው የተደረገው። እኔ ለማለት የፈለግኩት ተረቱንም ተቀብለናል፣ አዙሪት ውስጥ ነን ያለ ነው ብሎ አሉ። ትክክለኛ ከምሁር የምጠበቅ መልስ ስላገኘ ነው። እግዚአብሔር ከአዙሪት ያውቀን፣ ሀገራችንን ደግሞ ነጻ ያውቀ ለማለት ነደወልኩት። እሱን መልክ ረስተላለፈባካል። አመሰግናለሁ።
ሀሎ ቤዎች፣ በቅድሚያ የከበረ ሰላምታ ያቀርባለሁ። ዶክተር ዳኛቸው ከጋዜጠኛ ጽዮን ግርማ ጋር ያደረጉትን ቃለ ምልልስ አዳምጨዋለሁ። ዶክተር ዳኛቸው ኢትዮጵያ ውስጥ ያለውን የተቀራረበ ተጨባጭ ሁኔታ ሲገልጽ፣ በተለይ ከአባባላቸው እንደተረዳሁት ዜግነት ቦታ ማጣትና የትምህርት ችሎታ ክሎት ዝቅ ተደርጎ የክልል ጉልበት የምን አጋባህ መጋረጃ የጋርዲዎች በሚለው ጉዳይ ላይ እንደተዳፈነ ነው። ለሁሉም ጋዜጠኛ ጽዮን ግርማ ለምታቀርባቸው ጥያቄዎች ከሰጡት መልስ ጋር የተዋጣ ነበር። ቁም ነገሩ ከመፍትሄ ፍለጋው ላይ ነው። በድጋሚ ጋዜጠኛ ጽዮን ግርማ ድርሻዋን በመዋጣቷ ከሰጣ ገባ ተላቀን የዜግነት ክብርና የባዕድ ሀገሮች በአግባቡ የሚስተናግዱበት ኢትዮጵያን እንድትኖር አዲሱ ዓመት የሰላም የደስታ ዘመን እንዲሆንልን እመኛለሁ። ቴድሮስ ከደንበር።
በኢሜይል ከደረሱን አስተያየቶች ደግሞ ጥቂቶቹን እናሰማቸው።
አቶ ተፈራ ዋልዋ ለቪኦኤ በሰጡት ማብራሪያ በጣም ተደስቻለሁ፣ ምክንያቱም ኢትዮጵያ ሀገራችን በስፔስ ሳይንስ እንቅስቃሴ ውስጥ ስሟ እንዲጠራ ለማድረግ እርሳቸው የከፈሉት መስዋዕትነት ፍሬ አፍርቶ ከታላቁ አሜሪካና ከድርጅቷ ናሳ ኃላፊዎች ጋር ለመስራት መብቃት በራሱ ታላቅ ድል ነው ብዬ አምናለሁ ብለዋል ሲሳይ መንግስቴ በኢሜይል አስተያየታቸው።
አዳነች አዲስ ዓመት እየደረሰ ነውና ብዙ አድማጮቻችን ደግሞ የመልካም ምኞት መግለጫቸውን ለዘመድ አዝማዶቻቸው እንደዚሁም ለወዳጆቻቸው ለእኛም ለዝግጅት ክፍላችንም እየላኩ ነው። እናመሰግናለን። እለቱን ለማክበርም ግጥሞች ያደረሱን አድማጮች አሉ። አቶ ያሬድ በላይነህ ከቤልጅየም ብራስልስ የላኩት ነው። ትመጫለሽ ብዬ ይላሉ ያሬድ በላይነህ።
አደይ ከከደነው የጸደይ ሰማይ ስር ከአበቦች ማሳ አመደኛው ልቤ ደግሞ እንደ ልማዱ ወድቆ እየተነሳ በሙሄ ጅራፍ ውስጥ ድምፅሽን ፈልጎ ካፋፉ ሲወጣ በጸደይ ብራ ውስጥ አጮልቆ ሊያይሽ ከመስክ እንዳልወጣ በጳጉሜ ጸበል ውስጥ ፈውስ ሆነሽ ሊያገኝሽ ጸበል እንዳልጠጣ ይኸው የአደይ ልብሱን ደርቦ ደራርቦ አዲስ ዓመት መጣ። የአበባ ጃኖን መስኩ ተከናንቦ ለአገር እየታየ እኔ ግን ተስፈኛሽ ዛሬም እንደ ከርሙ ትመጫለሽ ብዬ በአውድ ዓመት ቀን ውስጥ እንደ ዶጋን ኩራዝ ተስፋን አንጠልጥዬ በፀሐማው ቀን የእምነቴን ቀዘባ እንግጫ ነቅዬ ጠበቅኩሽ ከመስኩ ፈለግኩሽ አሰስኩሽ አንቺ ግን የለሽም። መስከረም ነው ዛሬ እጠብቅሻለሁ ቀኑ እንደው አይመሽም። የዘመን ሸለፈት ቁልፈቱ ተገርዞ በሚወገድበት ሰማይና ምድር ተራክቦ ፈጽመው ቀን በሚወልዱበት ኮረዶች በዜማ እንቁጣጣሽ ብለው ተስፋን ባወዱበት በየሰው ደጃፍ ያለይ ዝንጣፊ ለምለሙ ቄጤማ በተነጠፈበት በቡናው መዓዛ በዶሮው ወጥ ሽታ ፈንዲሻው ፈንድቶ አገር በሞላበት የተስፋዬን ጽና እያወዛወዝኩኝ በምኩራብ ገበታ በጣን ጥሱ መሃል ስምሽን እደግማለሁ ልክ እንደ ጎልጎታ አምናለሁ አምናለሁ ያመነ ይድናል እንዲል መጽሐፉ አዳያት ተነስተው የጸለይ ቀን ሸሽቶ ምንጮችን ቢነጥፉ ተስፋን እንዳገልግል በጀርባ ያዝዬ እከተልሻለሁ መስቀልም ሲመጣ ደመራ ሲደምር ችቦዬን አብርቼ እጠብቅሻለሁ። አምናለሁ አምናለሁ ከመስቀል ወፍ ጋር አብረሽ ትመጫለሽ ያን ያገኝሻለሁ።
አቶ ያሬድ በላይነ ከቤልጅየም ብራስልስ ትመጫለሽ ብዬ ብለው ለአዲሱ ዓመት ያደረሱንን ግጥም ነው ያደመጣችሁት። አድማጮቻችን ሌሎቻችሁን በግጥምም በጽሑፍም ሆነ እንደዚሁ ፎቶአችሁን በመላክ አስተያየቶቻችሁን እንድትልኩ እንጠይቃለን። የኢሜይል አድራሻችን horn@voanews.com ነው። በፌስቡክና በትዊተርም ቪኦኤ አማሃሪክ ብላችሁ ላኩልን። መልእክታችሁን እዚህ አየር ላይ እናበቃለን። We'll be right back. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። አድማጮች፣ የሰዓቱን ዋና ዋና ዜናዎች እናሰማችሁ።
የአውሮፓ ኮሚሽን ኃላፊ ዣን ክሎድ ጃንከር ከመካከለኛው ምስራቅ የሚሰደዱትን በብዙ ሺህ የሚቆጠሩ ሰዎችን በሁለት ዓመታት ውስጥ በአብዛኞቹ የአውሮፓ ሀገሮች ለማስፈር የሚያስችል እቅድ እንዲወጣ ጥሪ አቅርበዋል። እያንዳንዳቸው ሀገሮች የተወሰነ ቁጥር ያላቸው ስደተኞችን እንዲቀበሉ ነው ጃንከር ጥሪ ያቀረቡት። 160 ሺህ ከሚሆኑ ስደተኞች አብዛኞቹ በጀርመን፣ በፈረንሳይና በስፓኝ እንዲሰፍሩ ከዚያም ፖላንድ፣ ኒዘርላንድስ፣ ሩሜኒያ፣ ቤልጅየምና ስዊድን እንዲከፋፈሏቸው የሚያስችል እቅድ እንዲወጣ ነው የአውሮፓው ኮሚሽን ኃላፊ የጠየቁት። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በካቶሊክ ቤተ ክርስቲያን የፍች ስርዓት ላይ ስር ነቀል ለውጥ እንዲደረግ አስታውቀዋል። በዓለም ደረጃ ያሉት የካቶሊክ ቤተ ክርስቲያን ጳጳሳት የሚቀርቡት የፍች ጥያቄዎች ፈጣን ምላሽ እንዲያገኙ የማድረግ ስልጣን እንዲኖራቸው አድርገዋል። ፍች በካቶሊክ ቤተ ክርስቲያን ከባድና በሀገረ ስብከቶች ዳኝነት ረጅም ጊዜ የሚወስድ ሂደት ነው። በአዲሱ ሕግ መሰረት ግን አብዛኞቹ የፍች ማመልከቻዎች በ45 ቀናት ውስጥ እንዲጠናቀቁ እንደሚፈቅድ፣ የገንዘብ ክፍያም እንደማይጠይቅ የርዕሰ ሊቃነ ጳጳሳቱ አማካሪ አስረድተዋል። የቱርክ ተዋጊ አይሮፕላኖች ዛሬ ማለዳ በቱርክ አማጽያን ላይ ከባድ የአየር ድብደባ አካሂደዋል። የምትከታተሉት ከአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ስርጭት ነው። ተከታዩ በመጀመሪያው አጋማሽ ዘገባ ሐኪሞን ይጠይቁ ነው። አዘጋጅና አቅራቢው አሉላ ከበደ ከአድማጮች ለተነሱ የጤና ጉዳዩ ጥያቄ የባለሙያ ምክር ይዟል።
የምሽቱ ሐኪሞን ይጠይቁ ዝግጅት በቅርቡ በጉበት እጢ ቀዶ ሕክምና በተደረገላቸው ወቅት ለአንጎል ካንሰር መጋለጣቸውን በሕክምና መረጋገጡን ይፋ ያደረጉትን የቀድሞ የዩናይትድ ስቴትስ ፕሬዚዳንት ጂሚ ካርተርን የጤና ሁኔታ መነሻ በማድረግ በርዕሱ ላይ ከባለሙያ ጋር የተካሄደ ቃለ ምልልስ ነው ይዞ የቀረበው አሉላ ከበደ። ለጥያቄዎቹ ምላሽ የሚሰጡን በዚህ በዩናይትድ ስቴትስ በካሊፎርኒያ ክፍለ ግዛት በሳክራሜንቶ ከተማ ካይዘር የቀዶ ሕክምና ክሊኒክ የካንሰርና የጠቅላላ ቀዶ ጥገና ሐኪሙ ዶክተር ዳንኤል ሽብሩ ናቸው። ወደ ውይይቱ።
ዶክተር ዳንኤል ሽብሩ፣ በቅርቡ ለካንሰር ህመም መጋለጣቸውን ይፋ ያደረጉት የቀድሞ የዩናይት ስቴትስ ፕሬዚዳንት ጂሚ ካርተር ለአንጎል ካንሰር መጋለጣቸውን ያወቁት የጉበት ህክምናቸውን በመከታተል ላይ ሳሉ የቀዶ ህክምና በተደረገላቸው ወቅት በሌሎች የሰውነታቸው ክፍል ጭምር መሰራጨቱን የሚመለከት ዜና ነው የተገለጸውና እስኪ ስለ ህመሙ ምንነት በመረዳት እንጀምር። ምን አይነት ካንሰር ነው ለዚህ ህመም ተጋልጫለሁ ብለው በጋዜጣዊ መግለጫ ይፋ ያደረጉት?
ፕሬዚደንት ጂሚ ካርተር የያዛቸው የቆዳ ካንሰር ነው። ብዙ አይነት የቆዳ ካንሰሮች አሉ። ይሄኛው ስሙ ሜላኖማ ይባላል። ሜላኖማ በብዛት የሚያጠቃው ነጣ ያለ ቆዳ ያላቸው የህብረተሰብ ክፍል ነው። በተለይ አውሮፓ፣ አውስትራሊያ፣ ሰሜን አሜሪካ የመሰሉ አካባቢዎች እና የእሳቸው ይሄ ሜላኖማ የሚባለው ነው የቆዳ ካንሰር አይነት ወደ ጉበትና ወደ አንጓል ተሰርተሳቸው በአሁኑ ሰዓት የምንሰማው።
ገና ከመጀመሪያው ለየት ያለውን ስሜት የሚያጭር ለየ ጥያቄ እንድናነሳ የሚያደርግ ነጥብ ነው። የቆዳ ካንሰር ሆኖ ሳለ ጉበታቸውና አንጎላቸውን ማጥቃት ከቻለ እንዴት ነው የቆዳ ካንሰር ሌሎች የሰውነት ክፍሎችን የሚያጠቃው?
የቆዳ ካንሰር ዋነኛው መንስኤ በፀሐይ በኩል የሚገኘው ይሄ አልትራቫዮሌት ጨረር የሚባለው እሱ ነው ይሄን የሚያመጣው። ብዙዎቻችን ብዙ ኢትዮጵያውያኖች እና አፍሪካኖች እና ሌሎችም እንግዲህ ቆዳችን ትንሽ ጠየም ጠቆርም ያለ ህዝቦች ሜለንን የሚባል ኬሚካል አለ ቆዳው የሚያመርተው። ይሄ ሜለንን ነው የቆዳችንን ቀለም ወደ ቡኒነት የሚቀይረው እና ይሄ ኬሚካል ከፀሐይ የሚነሳውን የቆዳ ካንሰር ይከላከልልናልኛል። በአብዛኛው
ሰውነታችን ኃይለኛ ጨረራ ፀሐይ ብርሃን በመጋለጡ የሚከሰተውን የቆዳ ካንሰር ለመከላከል ይረዳል። በጥቁር ህዝቦች ላይ ያለው የተሻለ የመከላከል አቅም
የተፈጥሮ መከላከል አቅም ነው። ይህ ነገር እንግዲህ ይሄ ኢትዮጵያ ቻለ ሊሆን የሚችል ነገር ነው። አንድ ሰው የሜለንን ቀለሙ ባነሰ ቁጥር የቆዳው ቀለም ነጣ ይላል። እና ያ ህዝብ እንዳልኩ በጣም በፀሐይ የሚጋለጥ ከሆነ የፀሐይ አልትራቫዮሌት ጨረሮች የቆዳውን ካንሰር መንስኤ ይሆናሉ። እና በዚህ ሰዓት ሜለኖማ ዋነኛው በመቀጠልነት የሚጠራው የቆዳ ካንሰር አንዱ እሱ ነው።
ስለዚህ ይሄ የቆዳ ካንሰር ቀደም ብለው በመግቢያው እንደጠቆሙት ጉበታቸውንና አንጎላቸውን ወደ እነኚህ ሁለት የሰውነት ክፍሎች ተሰራጨ። እንዴት ነው ስ የሚያጠቃው? ተመሳሳይነት አለው? ቆዳን በሚያጠቃበት መልኩ የውስጥ የሰውነት ብልቶችን የሰውነት አካላትንም እንዲሁ ይጎዳል?
ትክክል። እንግዲህ ማንኛውም የቆዳም ሆነ የተለያዩ የአካል ክፍሎች ካንሰር ቀደም ብሎ ከተያዘ ያው በሰርጀሪ
በቀዶ ሕክምና
በቀላሉ ግን ይሄንን ነገር ቀድሞ የመያዙ ችግር ነው እና አንዴ ከተሰራጨ በኋላ ብዙ ጊዜ ፕሮግኖሲሱ ወይንም
የመዳን እድሉ
እንትኑ በጣም ይቀንሳል። እና እንግዲህ በአሁኑ ሰዓት የምንሰማው ከሆነ የጂሚ ካርተር ፕሮግኖሲስ
የመዳን እድላቸው
ከእድሜያቸው ጋር ስታያይዘው በጣም ዝቅ ያለ ነው የሚሆነው። ምክንያቱም ሜለኖማ አንድ ጊዜ ከተሰራጨ በኋላ ከዋናው ከኦሪጂናል ቦታው ትሪትመንቱ ብዙ ጊዜ እንደ ኪሞቴራፒ እንትኖች ናቸው። እነሱ ደግሞ ጊዜ አይሰሩ።
ዶክተር ዳንኤል እንግዲህ በጊዜ በወቅቱ የህመሙ ሁኔታ መታወቁ በምርመራ መረጋገጡ በአስቸኳይ ሕክምና እንዲሰጥም ይረዳል እና በዚህ መልኩ የመዳን እድሉን ከፍና ዝቅ ያደርገዋል ነው የሚሉን።
ትክክል። እንግዲህ እንደ ጉበቱ ላይም አንጎሉ ላይም የተሰራጨው ካንሰር በእርግጥ ብዛቱ አናሳ ከሆነ እነሱንም ሄዶ በሰርጀሪ እና በተለያዩ አይነት መሳሪያዎች በጨረርም ሆነ በኪሞቴራፒ አሳንሶ የአንድን ሰው የመኖር ተስፋ ለማራዘም ይቻላል። ግን እንደዛም ሆኖ ኮምፕሊትሊ ሙሉ ለሙሉ ለመፈወስ አይቻልም። አንድ ካንሰር ከተሰራጨ በኋላ ሌላ አካል ላይ ሊፈወስ አይችልም። ከዚህ በኋላ ያለው ዓላማ ምንድን ነው? ያንን ሰው ቀሪውን የህይወት ዘመኑን በጥራት ባለው መንገድ እንዴት አድርጎ መንከባከብ እንደሚቻል ነው እንግዲህ ዋናው የህክምና ዓላማ። እንግዲህ በኋላ
ይሄ ምናልባትም በቀጥታ ወደ ቀድሞ የዩናይት ስቴትስ ፕሬዚዳንት ጂሚ ካርተር ሁኔታ ይመልሰናል። በዘጠናዎቹ እድሜ ውስጥ የሚገኙ ናቸው። 90 ዓመት እድሜ አዛውንት ናቸው። ከእድሜም ጋር ተያይዘው የጤንነት ሁኔታ መዳከም ይጠበቃል። እንደ ገለጹት ደግሞ በምርመራ እንደተረጋገጠው ጉበታቸውንና አንጎላቸውን አጥቅተዋል፣ ወደ ሰውነታቸው ተሰራይተዋል። የሳምንታት እድሜ ብቻ ያለኝ ነበር የመሰለኝ፣ ግን አሁን ጨረር ህክምናውንም ጀምሬያለሁ ይላሉ። ከእድሜ ጋር የተያያዘው ሁለቱን የሰውነት ክፍሎች ማጥቃቱን ጨምሮ ሲመለከቱ ምን ያህል ነው እድሉ? እንዳሉት ዘግይቶ የታወቀ ይመስላል።
አዎ፣ እንግዲህ ይሄ በጣም ከባድ ጥያቄ ነው ለመመለስ። በሳይንሱ ዓለም ካንሰር ደረጃ አለው። ስቴጅ አንድ ከአራት ደረጃ አንድ ወይም ስቴጅ አንድ የምንለው በጣም ጥሩ ውጤታማነት ሊያስከትል የሚችል ነው። ትሪትመንት አለው፣ ሊፈወስ የሚችል ነው ማለት ነው።
በህክምና ቶሎ ሊፈወስ ይችላል።
ለመፈወስም ይቻላል ማለት ነው እንደ ካንሰሩ አይነት። ደረጃ አራት ደግሞ ብዙ ጊዜ በጣም አድቫንስ የሆነና የአንድ ሰው የመኖር እድሉም የቀነሰ እና ሙሉ ለሙሉ ደግሞ ለመፈወስ የማይቻልበት ደረጃ ላይ ደረሰ ማለት ነው። ማለት ያ ካንሰር ከኦሪጂናሉ ቦታ ራሱ ሌላ ቦታ ሄደ ማለት ነው። አሁን የጂሚ ካርተር የቆዳ ካንሰር ደረጃ አራት ወይም ስቴጅ ፎር የምንለው ነው። ስቴጅ ፎር ወይም ደረጃ አራት ሜለኖማ ብዙ ጊዜ ካንሰር እዚህ ሀገርም ሆነ ዓለም ላይ የሚለካው አንድ ሰው ለ5 ዓመት የመኖር ተስፋው ምን ያህል ነው የሚለው ነው። ያ ፐርሰንቴጁ እንግዲህ የእሳቸው እድሜውን ስትመለከት በጣም ያነሰ ነው የሚሆነው። እርግጥ በጣም ያነሰ ነው የሚሆነው። እንግዲህ ቅድም እንዳልኩ የእሳቸውም የሕክምና ቡድናቸውም አላማ ይቺ ያለቻቸውን ህይወት በጥራት ለማሳለፍ ላይ ያተኮረ ነው።
ህመም፣ ስቃይ እንዳይኖራቸውና ምንም ይሁን ምን ያ የእድሜ ገደብ የቀረውን እድሜያቸውን የተሻለ ህይወት እንዲኖራቸው ማድረግ ላይ ነው ትኩረቱ።
ህመም ነው ዋነኛው ነው። ስቃዩን ለመቀነስ ላይ የሚያተኩር ነው ትሪትመንቱ ካሁን በኋላ።
ዶክተር ዳንኤል፣ አንድ ሌላ ጉዳይም ተያይዞ ይነሳል። በጂሚ ካርተርም የህክምና ታሪክ ጭምር የቤተሰብ ታሪክ በዘር ሐረግ የሚወረስ ከዚህ ቀደም ወላጆች ወይም ደግሞ ሌሎች ዘመዶች የተጋለጡ መሆናቸው ይበልጥ ተጋላጭነትን ከፍ ያደርገዋል። ሌላኛውም የቤተሰብ አባል በዘር ሐረግ ሊወርስ ይችላል የሚለው እምነት የጎላ ይመስላል። እስኪ ስለ እሱ ያስረዱ።
የምታደምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። ተከታዩ ንግድና ምጣኔ ሀብት ነው።
የኢትዮጵያ ምጣኔ ሀብት እድገት በስፋት በአገልግሎት ዘርፉ የሚታይ ነው። የውጭ ምንዛሬ የሚያስገኙ በከፊል ወይም ሙሉ በሙሉ በኢንዱስትሪ እሴት የጨመሩ ምርቶችን ለማስፋፋት የተያዙ ጥረቶች በስፋት በግሉ ዘርፍ ተሳትፎ አይታይባቸውም። ለምን? የኢንዱስትሪ ዘርፉንስ ለማጠናከር ምን መደረግ አለበት? በአዲስ አበባ የምጣኔ ሀብት አማካሪ የሆኑት ዶክተር ደምስ ጫን ያለው የሚከተለውን ሀሳብ ያቀርባሉ።
መሰረታዊ የሆነ ጥያቄው የግል ባለ ሀብቱን ልናስገድደው አንችልም ያለውን ገንዘብ ምን ላይ መዋል እንዳለበት። በአሁኑ ሰዓት ኢኮኖሚያችን ከግብርናው እየወጣ ነው። እንደምታውቁት የዛሬ 10-15 ዓመት ከ50% በላይ የጂዲፒ ሼር የነበረው ግብርና ዛሬ ወደ 40 ከ40 በታች ሄዷል። ማ እየተቀበለው ነው? አሁንም ያሉት መረጃዎች በግልጽ የሚያሳዩት የአገልግሎት ዘርፉ ነው። የአገልግሎት ዘርፉን ደግሞ ማን ነው ይዞት ያለው? የግል ባለሀብቱ ነው። ምክንያቱም በአሁኑ ሰዓት የአገልግሎት ዘርፉ ለእያንዳንዷ ብር ባለሀብቱ ለሚያስቀምጣት አገልግሎትና የዚህ የንግዱ ዘርፍ የበለጠ ምላሽ ታመጣለታለች። ስለዚህ ልናስገድደው አንችልም ብርን እዚህ ላይ ውል ብለን። ያለው አማራጭ ምንድን ነው? ቅድም አንተም አንስተዋል፣ ማስጋ የሚለውን በጣም በደንብ መርምረን የበለጠ ሊሳብ ወደ ኢንዱስትሪ ሊሳብ የሚችልበትን ሁኔታ ማመቻቸት ያለብን ይመስለኛል። በደንብ እንደገና መርምረን ያኛው በቂ አልሆነም ባይነን እንግዲህ አሁን ካለው ሁኔታ እንደማየው ማለት ነው።
እንግዲህ የምጣኔ ሀብት ባለሙያዎችም ይህንን ጉዳይ ያነሳሉ። የዓለም አቀፍ የገንዘብ ድርጅት IMF፣ የዓለም ባንክም የኢትዮጵያን የምጣኔ ሀብት እድገት ካወደሱ በኋላ በአንድ ዘርፍ ማተኮር፣ በተለይ በአገልግሎት ዘርፉ ማተኮር ሊኖረው ሊያመጣው በምጣኔ ሀብት ሊያመጣው የሚችለውንም ተጽዕኖ በዝርዝር በማስቀመጥ ለመንግስቱ ያማክራሉ። እርሶም እንደ ምጣኔ ሀብት ባለሙያ እንደሚረዱት በዓለም በታዩ በተለይ ድህነትን ጥለው ፈልቅቀው በእድገታቸው የገፉ ሀገሮችን ታሪክ ስንመለከት በአገልግሎት ዘርፍ እድገት የለማ ሀገር አለ?
ነው የለም። እንደውም ያ መምጣት ያለበት በኋላ ነው። እንደው ቢሆን ግን ምንድን ነው መሰለህ፣ በአሁኑ ጊዜ እርግጥ ይሄ ጭስ አልባው ኢንዱስትሪ የምንለው የቱሪዝም ክፍሉ አለ። የኢትዮጵያን የቱሪዝም ኢንዱስትሪ ስታየው በጣም 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 እታች ነው፣ ከጎረቤት ሀገሮች ከነ ኬንያ ከነ ኡጋንዳ ከነዚህ ጋር ስታስያየው። ይሄ የቱሪዝም ኢንዱስትሪ አሁን እየያዘ ነው። አሁንም ቢሆን በጣም ከጎረቤት ሀገሮቻችን የወረድንን። ይሄ የቱሪዝም ኢንዱስትሪ የጠነከረ የአገልግሎት ዘርፍ በተለይ ሆቴል፣ ትራንስፖርት፣ ይሄ ቱር ሰርቪስስ እነዚህ የመሳሰሉት ያስፈልጉታል። ግብርናው እንዲዘምንና ግብርናው ራሱ ይሄን የመሰለውን ኢንዱስትሪ እንዲፈጥር በእኔ ግምት ብዙ አላደረግንለትም። እዚህ ላይ አምሹር አንዳንዴ ካለው መንግስት ኃላፊዎች ጋርም ስነጋገር በግልጽ ማስቀምጠው ነው። ለዚህ ደግሞ ማስረጃዎች አሉ። ስለዚህ ወደ ኢንዱስትሪ ለመሸጋገር የኢንዱስትሪ ሽግግሩ መሆን አለበት ብለን የምንገምተው ከአግሪካልቸር ወደ አግሮ ፕሮሰሲንግ ራሱ ግብርና የሚያመርተውን ቫልዩ አድ እያደረግን የሚያመጣ አሁን በኢምፖርትም ደረጃ በምታዩበት ጊዜ ገዝፎ ካሉት ከምናመጣቸው የግብርና ውጤቶችና ወይም ለግብርና ግብአት የሚሆኑ ነገሮች ናቸው። ግብርናውን ብናዘምነውና ግብርናውን ደግሞ በበለጠ ኮሜርሻላይዝድ እያደረግ ነው ብንሄድ ይህ ሽግግር ይፋጠናል የሚል እምነት አለኝ። እዚህ ላይ ክፍተት አለ የሚለው አለኝ በእኔ ግምት። አሁንም ግምት ብቻ ሳይሆን አቅርቤዋለሁም በተለያየ ቦታ። ስለዚህ ሽግግሩን በማካሄዱ ላይ ራሱ ግብርናን ዘመናዊ አድርጎ የወተት ሀብት ልማትን ማለት ትችላለህ፣ የተለያዩ ሰብሎችን ምርታማነትን ሊመለከት ይችላል። እና ክፍተት አለ ባይ ነኝ ይህን ሽግግር ለማቀናጀት ከግብርና ወደ ኢንዱስትሪው ለመሄድ።
እንግዲህ በስፋት በኢንዱስትሪው የኢንዱስትሪ ዞኖች አሉ፣ ለውጭ ገበያ የሚቀርቡ የውጭ ምንዛሬ የሚያስገኙ ምርቶች ናቸው በእነኚህ የኢንዱስትሪ ዞኖች እየታዩ ያሉት፣ ወይንስ ደግሞ በፍጥነት በማደግ ላይ ያለው ይሄ የአገልግሎት ዘርፍና በሌሎች የዕለት ተዕለት የሀገር ውስጥ ፍጆታ የሚውሉ ቁሶች ወይ የምግብ አቅርቦቶችን በማቀናበር ላይ ያተኮሩ ናቸው? እነኚህን ሁለት ስልቶችስ እንዴት ይመለከታሉ? እርስዎ በተለያዩ የኢንዱስትሪ ዞኖች እኔም ተዘዋውሬ ተመልክቻለሁኝ፣ በስፋት ለአገልግሎት ዘርፉ እና ለሀገር ውስጥ ፍጆታ የሚውሉ የምግብና ሌሎች ቁሳቁሶች ሲመረቱ ይታያል። የውጭ ምንዛሬ የሚያስገኙት ላይ የሚኖረውስ ትኩረት እነኚህ ሁለቱን ስልቶች እንዴት ያያሉ እርስዎ?
ለምሳሌ የኢንዱስትሪ ስትራቴጂውን በምትመለከትበት ጊዜ በሀገራችን ፎከስ አድርጎ ያለው በቴክስታይል ነው። አንደኛው የቴክስታይል እንደምታውቀው ራሱ ከኋላው ጥጥን ይፈልጋል። አሁን ብዙ በቴክስታይሉ ላይ ሊሰማሩ የሚችሉ የውጭም ከሀገር ጋርም በመቀናጀት ገብተዋል። መንግስትም ድጋፍ አድርጓል። በብዛት ራሱ ጥጡን አምርቶ የማቅረቡ ጉዳይ ትልቅ ፈተና ነው የሆነው። ብዙ እርግጥ ብዙ ኮምፕሊኬትድ የሆኑ ኢሹዎች አሉት። ከምርቱ አቅርቦት ጋር። እንግዲህ ሌላው እንሰጥ ስኳር ነው። ጥሩ ስኳርም ቢሆን ይሄ በመንግስት እንደምታውቁ ትላልቅ የስኳር ፋብሪካዎች እየተቋቋሙ ነው። በአጭር ጊዜ ውስጥ ብዙዎቹ ስራውስ ገብተው ኤክስፖርት ሬቨኑ ጀነሬት ያደርጋሉ ተብለው ይገመታል። ሌሎች ኢንዱስትሪዎችም ብታያቸው በምግብ ዘይትም አካባቢ ያሉና እና እነዚህ የተመረጡት ሁሉ ከግብርና እና ሌዘር ነው ሰደው። ሌላው እንዲስፋፋና ትልቅ ትኩረት ተሰጥቶት እየተደረገ ያለው የሌዘር ኢንዱስትሪው ነው። የኢንዱስትሪ ልማት ስትራቴጂው ነው አሁንም ነገር። እንግዲህ ይሄ ምንድነው የሚያሳየው? ይሄንን ኢንዱስትሪ ለመገንባት ሌዘሩን ጋር የተያዘ ፊኒሽ ፕሮዳክት ለማውጣት መጀመሪያ ሌዘሩን በትክክል ማምረት ካለብን ወደ ግብርናው ነው የምንመለሰው። አሁን እዚህ ላይ ብዙ ችግሮች እንዳሉ እየሰማን ነው። ቅድም ያልኩትን ቴክስታይል ለማጠናከር ከፈለግን ግብርናው ላይ ነው ወደኋላ የምንመለሰው። እዚህ ላይ ግብርናውን በማዘመንና ኢንዱስትሪ ልማቱ ጋር እንዲቀናጅ በማድረግ አንደኛ ክፍተት አለ። ሁለተኛ ለምሳሌ ስኳሩን በአብዛኛው መንግስት ነው እየሰራው ያለው። በሌሎቹ ውስጥ ያሉትን በግል ሀብቱ እንዲሰራ የሚፈልጉትን ትንሽ ዳይቨርሲፋይ አድርጎ ሰፖርት የሚሰጥበት መንገድ ግድ ነው የሚለው። በተለይ በፕሮሰሲንግ በአግሮ ፕሮሰሲንግ አሁን በብዛት የምታየው ምንድን ነው? ትላልቅ ጃይንት የሆኑ ካምፓኒዎች ኢትዮጵያ ውስጥ መጥተዋል። እነዚህ ትላልቅ ካምፓኒዎች በብዛት በምታይበት ጊዜ በቢቨሬጅ ኢንዱስትሪ ውስጥ ነው የመጡት። ጥሩ ነው፣ አይምጡ ማለታችን አይደለም። ገበያው ስላለ በዋይኑም በለው አሁን በቢራውም ኤክስፖርት ማድረግ ሁሉ ተጀምሯል። ግን በቢቨሬጅ ኢንዱስትሪ ብቻ ሳይሆን በፉድ ፕሮሰሲንግ ኢንዱስትሪውም እንደዚህ የሆነ ስራ መሰራት አለበት። የዘመና ግብርና ለማምጣት የሚያስችሉትን መለስተኛ ኮመርሻላይዝድ ገበሬዎችን የመደገፍ እና እዚህ ላይ ትልቅ የስትራቴጂ ኦኬ ስትራቴጂው አስቀምጦታል። ስትራቴጂውን የመተገበር ችግር አለ ብዬ አርጊው ማድረግ ይችላል።
መልካም እንግዲህ በስተመጨረሻ ከምጣኔ ሀብት እንዲያውም መስተጋብር አብሮ መስራት መግባባት አንጻር ሶስቱን ወሳኝ ዘርፎች እንመልከትና በጣም አጠር አድርገው ሰፋ ያለ እንደሆነ አውቃለሁኝ ጉዳዩ የግብርናው የኢንዱስትሪው እና የአገልግሎት ዘርፉ በምን አይነት የምጣኔ ሀብት መስተጋብር ቢሰሩ የሀገሪቱን ምጣኔ ሀብት በፍጥነት ለማሳደግና የጸና መሰረት ያለው ድህነትን አሽቀንጥሮ ሊጥል የሚችል የምጣኔ ሀብት ፖሊሲ አቅጣጫ ላይ ሀገሪቱን ሊያስቀምጡ ይችላሉ? የመጨረሻ ጥያቄ ነው።
በመጀመሪያ ደረጃ ብዙ ጊዜ ስነሳ የምሰማው ግብርና መሪውን ኢንዱስትሪ መሪውን ምናምን ከድሮ ከግርማዊታቸው ጊዜ ጀምረ ብታይ አክቹዋሊ ኢንዱስትሪው እንዲቀድም የተደረገበት ጊዜም ነበር። የደርግንም ፖሊሲዎች በምታይ በዚህ በጽሁፍ ሳይሆን በተግባር እንዲሆን ነው የምንፈልገው። ይሄ በተግባር እንዲሆን ኢንቴግሬትድ በሆነ መንገድ እንዲሄድ ከፈለግን የትም እንሆን ገዥም ፓርቲ ይሁን ተቃዋሚዎች በደንብ ሪኮግናይዝ ማድረግ ያለብን ካለ ግብርናው መጠንከርና ከግብርናው ሰርፕለስ አግኝተን እስካላደረግን ድረስ ሲምፕሊ ያለው አገሪቷን ከፍተን ለውጭ ባለሀብት ሰጠን የአገሪቷ ዜጋ ተገፍቶ ኢንዱስትሪውን ማስገባት ሌላ አማራጭ ሊሆን ይችላል። ግን ኢትዮጵያውያን ከስሩ መሰረት የያዙበት ኢንዱስትሪ እንዲፈጠር ከፈለግን ግብርናው ላይ ተጠናክሮ መሰራት አለበት።
በጣም አመሰግናለሁ ዶክተር ደምስ።
አመሰግናለሁ እኔ ሄኖክ።
አይቴ ተወሰኑትን እናሰማለን።
ቢዩቲ አድማስን ከደም ስላን አትላንት ዶክተር ዳኛቸው ተባባሪ ትን ኢንተርቪው የተካተን በር ቢዩቲ በአማርኛ ቋንቋ ሲዋስ እስከ ዶክተር ፕሮፌሰር ፒኤችዲ ተማረ ኢቺን በሳይንስ እና ቴክኖሎጂ ዳብረች የአንደኛ ክፍል ዘመን አለም በትምህርት ደረጃ ብቻ ተብሎ መምራት ይቻላል ወይ? ኢህአዴግ አቶ ኃይለ ማርያም ደሳለኝም ያለ ምክንያት ኢህአዴግ እና የኢትዮጵያ ቁንጮ መሪ አድርጎ የመረጠው አቶ ዶክተር ዳኛቸው እንዳለው አይደለም። አቶ ኃይለ ማርያምን አሜሪካ፣ ኢትዮጵያዊንና ዓለም በአፍሪካ የተማረ ብሎ በአድናቆት የተቀበሉት ሰው ነው። እንደ ኢንዲያኖሽን ኒውስ በዓለም ስልጣን ላይ ያሉ የተማሩ ነው ብሎ ኦባማ ከብላድሚር ፑቲንና ከደብረ ጽዮን ቀጥሎ በአራተኝነት ከአፍሪካ በአንደኝነት ነው ያስቀመጠው። ኢህአዴግ ውሳኔ ምን ያክል ብስለት እንዳለ በዚህ እኮ መገመት ይቻላል። ከዚህ በፊት በሁሉም ስልጣን እርከን ላይ የተቀመጠ ወያኔ ትግሬ ይባል ነበር። አሁን ከአንድ ውጭ ጉዳይ ሚኒስትር ትልቅ ቦታ በስተቀር በአብዛኛው በኢትዮጵያ ብሔረሰቦችና ህዝቦች ስልጣን ሲተካ ስልጣን በጎሳ የሚል ፈሪት ተነካ። እንደ በረዶ ብትነት አምከትች አታመልጥም ተብሎ የተሰረገው ልክ እውነት ነው። ቢሮ አመሰግናቸዋለሁ። ግን አስተያየቶች ሚዛናዊ ቢሆን ጥሩ ነው። ብሔረሰቦችን እንደ እንስሳ ማየትም ጋዜጠኞችም ስነምግባራቸውን ጠብቆ የሌሎች ብሔረሰቦችንም ህልውና በምጠብቅ አይነት መልክ ብቀርብ አስተያየቶችን ጥሩ ይመስለኛል። አመሰግናቸው።
በቃለና ጠየቁ መልስ የሰጡት ዶክተር ዳኛቸው ኢትዮጵያን በሁለት ብሔር ብቻ ነው ያስቀመጡት፣ እሱም ዘራሄና ዘሮ። ምን አይነት አስተያየት ነው ይሄ? የዚህን አይነት አስተያየት ባትቀበሉ ጥሩ ነው። ሀገራችን አሁንም ቢሆን ሰላም ነች፣ ምንም ችግር የላትም። ችግሩ ለአንዳንድ ሰዎች ብቻ ነው፣ ያውም ከአማራው ብሔረሰብ እንደ ዶክተር ዳኛቸው ያሉት ትምክተኛ፣ በትምክት ነው የተሞሉት እሳቸው። ሌላው ብሔር አነስተኛ ወይ እሳቸው ብሔር ትክክለኛ። የዚህ አይነት አስተያየት ሰውን የሚገነጣጥል ነው እንጂ አንድ የሚያደርግ አይደለም። ይልቁን የተሻለ አስተያየት ያለውን ሰው ተቀብላችሁ ብታቀርቡልን የተሻለ ይሆናል። ኡስማን ከሪያድ።
ሰላም ቪኦኤዎች፣ እንደምን አላችሁ? የእናንተን ፕሮግራም ከሚከታተሉት ውስጥ አንዱ ነኝ ሁሌም። ግን ለመሆኑ በእናንተ ፕሮግራም የሚታወቁ ሰዎች እንዳሉ ሁሉ አንዳንድ ሰዎች ግን የተረሳ አይመስላችሁም? ለምሳሌ እንደው እንደዛ ምርጥ የሀገር ልጅ እንደ ዘመዴ ንጋቱና ግድቡ ተሰርቶ ካላለቀ ቤቴን አልገባም ብሎ እንዳለው ስሜንህ መሰለኝ ስማቸው፣ እንደነሱ አይነቶቹን አንዳንዴ እንደው ድል ስታገኙ እንደው ምን አለ ብታሰሙን ድምጻቸውን። ጀማል ነኝ በኮሎምበስ። ለድሉ አመሰግናለሁ። ታንክ ዩ።
ለአስተያየቶቻችሁ ሁላችሁንም እናመሰግናለን። ሌሎቻችሁም አስተያየት ካሏችሁ በተዘዋዋሪው የስልክ መስመራችን በመደወል መልእክቶቻችሁ እንድታኖሩ እንጋብዛለን። የስልክ ቁጥሩ 2022059942 ነው። የአሜሪካ ድምፅ ሬዲዮ መሆኑን ስትሰሙ 14 ቁጥርን መጫን አስታውሱ። የኢሜይል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። በፌስቡክና በትዊተር ቪኦኤ አማሐሪክ ብላችሁ ተከተሉን። አድማጮች፣ አዲስ ዓመት እየተቃረበ ነው። አስቀድመን ከተለያዩ አድማጮች የደረሱንን የመልካም አዲስ ዓመት መልካም ምኞት መግለጫዎች ስናሰማ ቆይተናል። አሁን ደግሞ ሙዚቃን ጋብዛችሁ አድማጮቻችን፣ መልካም አዲስ ዓመት ከወዲሁ እንመኛለን። እናንተም አስተያየቶቻችሁን እንግዲህ ላኩልን። የዕለቱ ስርጭታችን ወደ መጠናቀቁ ተቃርቧል። እዚህ በስቱዲዮ ስናስተናግዳቸው ያመሸነው ሄኖክ ሰማእግዜርና
አዳነች ፍስሐዬ ነን።
ቀጥሎ የትግርኛ ዝግጅት ይቀርባል። ነገ በቀዳሚው ዝግጅታችን ከምሽቱ በአንድ ሰዓት በመደበኛው ስርጭት ደግሞ በሶስት ሰዓት ላይ እስከምንገናኝ ሰላም፣ ደህና ደሩ።
Yeah. Ya metu lenya en kutatas, ketiba